በኢትዮጵያ የመሬት ባለቤትነትን ጨምሮ በአስተዳደር ስርዓት ላይ ያሉ ጉድለቶች አርሶ አደሩ ምርታማነት እንዳያድግ አድርገውታል ሲሉ የዘርፉ ባለሙያዎች ይናገራሉ። በከተሞችም የመሬት አስተዳደርን ማዘመን ባለመቻሉ የሙስናና ብልሹ አሰራሮች ምክንያት መሆኑንም ባለሙያዎች አንስተዋል። ከወቅቱ ጋር አብሮ በመሄድ መልኩ የመሬት ይዞታ ባለቤትነትን ጨምሮ የፖሊሲ ማሻሻያዎችን ማድረግ እንደሚገባም ባለሙያዎቹ ለአሜሪካ ድምጽ ተናግረዋል። በዚህ ጉዳይ ላይ ሶስት ባለሙያዎችን ጋብዘው ያወያየው አስማማው ነው እንደሚከተለው ይቀርባል።
የመሬት ጉዳይ እስካሁን የሚገባው ምላሽ ያገኘ አይመስልም። ከምግብ ዋስትና እስከ ዲሞክራሲ መረጋገጥ ድረስ በሚነሱ ጥያቄዎች ውስጥ የመሬት ጉዳይ አሁንም አብሮ የሚነሳ ነው። በዛሬው ውይይታችንም የተመለከተ ርዕሰ ጉዳይ አንስተን ከባለሙያዎች ጋር የምንወያይ ነው የሚሆነው። ሰላም ጤና ይስጥልን የአሜሪካ ድምጽ አድማጮቻችን፣ አስማማው ነው ነኝ። በኢትዮጵያ የመሬት ፖሊሲና ምላሽ የሚሹ ጥያቄዎችን በተመለከተ በምናደርገው ውይይት ሶስት ባለሙያዎችን ጋብዣለሁ። ተወያዮችን ለማስተዋወቅ ያክል ዶክተር መልካሙ በላቸው በባህር ዳር ዩኒቨርሲቲ የሕግና መሬት አስተዳደር መምህርና ተመራማሪ ናቸው። ዶክተር ዩኤል ታምራት በኢትዮጵያ ፖሊሲ ጥናት ኢንስቲትዩት ውስጥ ከተማና መሰረተ ልማት ክፍል ከፍተኛ ተመራማሪ ናቸው። አቶ ቴዎድሮስ ጌታቸው ደግሞ ጠበቃና የሕግ አማካሪ ናቸው። የአፍሪካ ጠበቆች ማህበር ህብረት ምክትል ፕሬዚዳንትና የኢትዮጵያ ፌዴራል ጠበቆች ማህበር ተቀዳሚ ፕሬዚዳንት ናቸው። ከዚህ በፊትም ከመሬት ጋር በተያያዘ በተደረጉ ጥናቶች ውስጥ ተሳትፎም አላቸው። እንግዶቼ በመጀመሪያ በአሜሪካ ድምጽ አድማጮቻችን ስም በዚህ ርዕሰ ጉዳይ ላይ ለመወያየት ፈቃደኛ ሆናችሁ ስለመጣችሁ በጣም እናመሰግናለን።
እኔም ስለጋበዝከኝ አመሰግናለሁ። በጣም
እሺ፣ ጥሩ። ወደ ርዕሰ ጉዳዮቹ እንገባለን። መጀመሪያው ርዕሰ ጉዳይ የምናደርገው መሬትን በተመለከተ በጣም በርካታ ጉዳዮች ስለሆነ የሚነሱት በኢትዮጵያ ውስጥ ላለፉት ከ1960ዎቹ ጀምሮ ብዙ ጉዳዮች ከመሬት ጋር የተያዙ ጥያቄዎች ሲነሱ ስለነበረ ሕገ መንግስቱ መሬትን በተመለከተ ያስቀመጣቸው ድንጋጌዎች ምንነትና ይህን ለመተግበር የወጡ ፖሊሲዎችን እና ሕጎችን በአጭሩ አቶ ቴዎድሮስ ጌታቸው በዚህ ጉዳይ በሚሰጡ ማብራሪያ እንጀምር።
መልካም። እሺ፣ አመሰግናለሁ። ይህ በሕገ መንግስቱ የተቀመጡ ከመሬት ጋር ተያያዥነት ያላቸው ድንጋጌዎች ግን ተከትሎ የመጡ ሕጎችና ፖሊሲዎችን ለመጀመሪያ ያክል ያው በእኛ የመሬት ስሪቱ በተለያዩ ዘመናት ሲቀያየር እንደቆየ ይታወቃል። ባለፉት 50ና 60 ዓመታት እንኳን ብናይ ሶስቱ ዋና ዋና ለውጦች አሉ ማለት ይቻላል። በንጉሱ ጊዜ የርስት ጉልት የሚባለው ስርዓት ሁሉ ዋነኛ ነበር። በደርግ ስርዓት ደግሞ መሬት ላራሹ ተብሎ የህዝብ ነበር ሀብቱ። ደግሞ በኢህአዴግ ስርዓት መሬት የመንግስትና የህዝብ የሚል ሌላ ተርሚኖሎጂ ይዞ ነው የመጣው። የኢህአዴግ ስርዓትን ተከትሎ እንግዲህ ቀጥሎ የመጣው የ1987ቱ ህገ መንግስት ነው። ከሱ በፊት ቻርተሩ ነው የነበረው። ቻርተሩ ላይ በደርግ ጊዜ የነበረውን የመሬት ስርዓት እንደሚያስቀጥል በተወሰኑ መልኩ ጠቅሷል። በህገ መንግስት ሲሻሻል ድረስ በኋላ ግን በ1987 ዓ.ም የወጣው የፌዴሬ ህገ መንግስት አንቀጽ በተለይም ለዚህ ጉዳይ በቀጥታ ተፈጻሚነት የሚኖረው ነው። በዚህ ድንጋጌ መሰረት ያው መሬት የመንግስትና የህዝብ ነው። የድንጋጌ ምስ ቁጥር አንድ ብንመለከት በአጠቃላይ የንብረትን በተመለከተ ዜጎች የመጠቀም፣ የመሸጥ፣ የመለወጥ፣ የማውረስ እና የመሳሰሉ በንብረት ህግ ዋነኛ የምንላቸው መብቶች ያካተተ ነው። ሆኖም ግን በህገ መንግስቱ አንቀጽ 40 ቁጥር 3 ማንኛውም መሬት የከተማ የሚሆን የገጠር ማለት ነው ባለቤትነቱ የመንግስትና የህዝብ ነው፣ የማይሸጥ የማይለወጥ የብሔር ብሔረሰቦችና ህዝቦች ሀብት ነው በሚል ገዳቢ ድንጋጌን ይዞመቷል። ሰው ከዛ በኋላ መሬትን መሸጥ መለወጥ የማይቻል ሆኗል ማለት ነው። በዚሁ ህገ መንግስት መሰረት አርሶ አደሮች በነጻ መሬት የማግኘት መብት አላቸው፣ እንዲሁም በመሬታቸው ያለመነቀል መብት እንዳላቸው ይደነግጋል ህገ መንግስቱ። ከዛ ባለፈ በዚህ በህገ መንግስቱ ላይ ሊጠቀስ የሚችል ድንጋጌ የግል ባለ ሀብቶችን የሚመለከት ነው። የግል ባለ ሀብቶች የመሬት ባለቤት መሆን እንደማይችሉ በአንድም ሆነ በሌላ መንገድ ህገ መንግስቱ ለማስቀመጥ ሞክሯል። ሆኖም ግን በክፍያ የመጠቀም መብት እንዳላቸው ነው እየደነገገው። ስለዚህ በዚህ ረገድ ዜጎች በተለይም ከንብረት መብት አንጻር እኛ መብት የምንላቸው በህግ የተመለከቱ ንብረቱን የመያዝ ፖሰስ የማድረግ የመጠቀም ይሄ ዩዝ ፍራክተሪ ራይት የምንለው እንዲሁም የመጨረሻው የንብረት መብት ዲስፖዛል ራይት የሚባለው ወይም እስከ ንብረቱን የፈለጉትን አይነት ውሳኔ እስከ መወሰን እስከ ማጥፋት የሚደርሰው መብት ማለት ነው። ሰፊው መብት ከእነዚህ ውስጥ ሁለቱን የፈቀደ ሆኖ ይታያል። በተለይም የድንጋጌውን አንቀጽ 40 ቁጥር 7 ብንመለከት የመሸጥ የመለወጥ የመሳሰሉት መብቶች ለገነባው ግንባታ ብቻ የሚፈቀዱ እንጂ ለመሬቱ የሚፈቀዱ አይደለም። ይህ ነው በህገ መንግስቱ የተመለከተው። ከዛ ቀጥሎ እንግዲህ ህጎች ወጥተዋል ህገ መንግስቱን ተከትሎ። በዚህ ረገድ በዋናነት ሶስት ዋና ዋና አዋጆችን መጥቀስ ይቻላል። አንደኛው የመጀመሪያው አዋጅ ቁጥር 8086 ነው። ይህም በሊዝ የሊዝ ስሪትን ወደ ኢትዮጵያ ያስተዋወቀ ሊባል ይችላል። ቀጥሎ እሱን ያሻሻሉ ደግሞ አዋጅ ቁጥር 272/94 ነው። በ8 ዓመታት ልዩነት የወጣው ማለት ነው። አሁን ደግሞ በስራ ላይ ያለው የሊዝ አዋጅ ቁጥር 721 ለአውሮፓ አቆጣጠር በ2011 ዓ.ም ወጥቶ ያሉ ነው። እነዚህ አዋጆች የራሳቸው ምክንያት አላቸው። የተሻሻሉበት የራሳቸው ጎሎ አለ ተባሉ በወቅቱ ና የራሳቸው ባህሪዎች አሏቸው። ምናልባት ወደ በኋላ የምንመለስባቸው።
አቶ ቴዎድሮስ አመሰግናለሁ። የመነሻ የሚሆኑ የህጋዊ መንገዱ ምን ይመስላል የሚለውን እንድናነሳ ፈልጌ ነው ለውይይታችን እንደ መነሻ የሚሆን ስለመሆኑ ስለሚያገለግል በእነዚህ መነሻነት ጥያቄ የሚበዛባቸውን ጉዳዮች እናንሳና የመጀመሪያው የገጠሩን የኢትዮጵያን ክፍል ይመለከታል። ቅድም አቶ ቴዎድሮስ ያነሱ በህገ መንግስቱ በመሬትን በተመለከተ የባለቤትነት ጉዳይ የተቀመጠበትን አንቀጽ 40 ጠቅሰዋል። ከሱ መነሻ ተደርጎ በገጠሩ ኢትዮጵያ ያለውን ግብርናውን በማሳደግ በኩል መሬት የመንግስትና የህዝብ ነው በመባሉ ምንድነው በእነዚህ በትግበር አመታት ውስጥ የፈጠረው ነገር ግብርናውን አገዘው ወይስ እንቅፋት ሆነው የሚለውን ብንመለከት ለሁለተኛ ጥያቄ ማነሳው እሱን ነው። ዶክተር መልካሙ ከርሶ ልጀምርና በኋላ ላይ ሌሎቻችሁም ማስተማመስተት የምትችሉ ከሆነ ከዚህኛው ላይ ፍላጎት ካለ ሰጣለሁ። ያው በተገደበ ደቂቃ ውስጥ ስለሆነ ውይይት የምናደርገው በተቻለ መጠን ከ2:30-3 ደቂቃ ባልበለጠ እንድትሰጡ ጠይቃለሁኝ። ዶክተር መልካሙ
አመሰግናለሁ። እንግዲህ የጠየቀው ጥያቄ ውስጥ ትንሽ 3-10 አመታትን የሚመለከት ነው። ስለዚህ ረዘም ያለ ጊዜን የሚሸፍን ከመሆኑ አንጻር በታሪክ የተደረጉ አንዳንድ ወሳኝ ጉዳዮች አሉ። ከዚህ መሬት ባለይዞታ ማህበረሰቡ ላይ የተፈጠረውን ተጽዕኖ ከማየት አንጻር ከዚህ ውስጥ አንዱ የመሬት ሽግሽግ ነው። 1989 እንደ ፈረንጆች የተደረገው የመሬት ሽግሽግ ከፍተኛ የሆነ አድሏዊና ፍትሐዊነትን ያጓደለ ተግባር ተደርጓል፣ እርምጃ ተወስዷል። ያም እንግዲህ የተወሰኑ የማህበረሰብ አካላት ከዛ በፊት በመንግስት ስራ ውስጥ የተሰማሩ ቢሮክራት የተባሉት በጣም ውስን የሆነ መሬት እንዲቀራቸው ተደርጎ የተደረገው ነገር ከፍተኛ ችግር የፈጠረ መሆኑ ነው። ሌላው ወደ አሁኑ ቅድም አቶ ቴዎድሮስ እንደገለጹት ህገ መንግስቱ ያስቀመጣቸው የመሬት መብቶች አሉ። መሬት የህዝብና የመንግስት ነው የሚለው እንደተጠበቀ ሆኖ፣ ነገር ግን ህገ መንግስቱ የተቀረጸበትና የተቀመጠበት መሰረት አውዱ ሁላችንም እንደምናውቀው በፖለቲካው ዘርፍ የብሔርን መብት መሰረት አድርጎ የመጣ ህገ መንግስት እንደሆነ ይታወቃል። ያ ማለት እንግዲህ ብሔሮች ላይ ጭቆና አለ፣ አድሎ አለ፣ የፖለቲካ እና ሌሎች መሰለ ኢኮኖሚ፣ ማህበራዊ ችግሮች ስለነበሩባቸው ያንን መቅረፍ ይገባል ከሚል ትግል የመነጨ ህገ መንግስት በመሆኑ ይህ የሚጠበቅ ራሱን የቻለ ጠቀሜታ ይኖረዋል ተብሎ የታሰበ ቢሆንም ያ ነገር ግን አሉታዊ ውጤት በማህበረሰቡ በእድገቱ ላይ እንደሚያመጣ አልታሰበበትም። ወይም ደግሞ የሀገሪቱ ብሔር በራሱ በተፈጥሮው በጣም ልክ እንደ ቁልቁለታማ ላይ እንደሚሄድ መኪና ሁሉ አንድ ጊዜ ከተከፈተ የት እንደሚያደርስ በጣም የማይታወቅ መረሻው የት እንደሆነ ቁጥጥር ሊደረግበት የማይችል በመሆኑ ልክ በመሬት ላይም ከፍተኛ አሉታዊ ተጽዕኖ እንዳደረሰ ማየት ይቻላል። መፈናቀሎች ከሀብት ንብረት ጋራ ያሉ ነገሮችን የምናውቃቸው ነገሮች ናቸው። እነዚህ ደግሞ በመሰረቱ ልጓም ያስፈልጋቸው ነበረ፣ ጥበቃ ያስፈልጋቸው ነበረ። ይህንን ግን የኢትዮጵያ መንግስትና ማህበረሰብ አቅም የለውም፣ ተቋማትም በዛ ደረጃ ያንን የሚያስከብሩ የመሬት ይዞታ መብትን የሚያስከብሩ ነገሮች አልነበሩም። እና እነዚህ ደግሞ እነዚህ መርሆች ከመሬት አስተዳደር መልካም መርሆ ከሚባሉት ጋራ የሚጣጣሙ አለመሆን አንዱ ችግር ነው። በእርግጥ በአለፉት አመታት በአሁኑ ሰዓት የመሬት ምዝገባ በኢትዮጵያ ተደርጓል። በጣም ጥሩ ተሞክሮ የተገኘበት ነው። በጣም ትልቅ መሻሻል ያለበት አንድ ትልቅ የፖሊሲ እርምጃ ነው ማለት ይቻላል። ነገር ግን የመሬት ምዝገባ ፍሬውን ልንሰበስባል። ምክንያቱም ቀደም ሲል ከተጠቀሰው መሰረታዊ ጉዳይ በተጨማሪ አንደኛ መሬት የፖለቲካ መዘወር ነው በኢትዮጵያ። ስለዚህ መሬትን መያዝ ማለት መሬትን መቆጣጠር ማለት ሁሉን ነገር የፖለቲካውን የኢኮኖሚውን ጉዳይ መቆጣጠር ነው ተብሎ ስለሚያዝ የአመራር ትኩረት በልኩ ሊያገኝ አልቻለም። ተቋማት ደካማነት ይታይባቸዋል። የአቅምና የስነ ምግባር ችግሮች እንዲሁም ደግሞ በዩኒቨርሲቲዎች እያፈራናቸው ያለናቸውን የመሬት አስተዳደር ባለሙያዎች ያለመጠቀም ችግር አለ። በገጠር መሬት ፖሊሲውና ህጉ ላይ መሬትን በግብርና ብቻ የተወሰነ ሁኔታ ነው የምናገኘው። ማለት መሬት ለግብርና ዓላማ ብቻ እንደሚያገለግል እንዲሁም ደግሞ መሬት ለመተዳደሪያነት ብቻ የመተዳደሪያ ምንጭ እንደሆነ ነው የሚያስቀምጠው ህጋችንና ፖሊሲው። ያ ደግሞ በጣም የተሳሳተ መሆኑንና በገጠሩ ላይ የምርታማነትና የእድገት ውስንነት እንዲፈጠር ያደረገ ነገር ነው። ምክንያቱም መሬት በግብርና ብቻ የምናስበው ሳይሆን ብዙ ውጤቶች፣ ብዙ እንቅስቃሴዎች፣ ብዙ ንግድ ተኮር የሆኑ ስራዎች ሊሰሩበት የሚችል ነገር በመሆኑ ያንን አቅም አላየም ፖሊሲው ህጉ። እንዲሁም ደግሞ መሬትን እንደመተዳደሪያ ብቻ ማየቱ ደግሞ በመሬት ላይ የማይተዳደሩ ሰዎችን የከተሜና በደሞዝ የሚተዳደሩ ሰዎችን ገለለ ነው። ይሄ ደግሞ በገጠር ማህበረሰቡ ልማት ላይ ከፍተኛ ተጽዕኖ ያደርጋል። ሌላው የገጠር መሬት ህጉ ወጥ አይደለም፣ ሁልጊዜ ይለዋወጣል፣ ይቀያየራል። ይህ ደግሞ ዘላቂ የሆነ እይታና ዘላቂ የሆኑ ግቦች፣ ራዕዮች እንዲፈጸሙ ሳይሆን በየጊዜው ማህበረሰብ በመሬት መብቱ ላይ ግዴታዎቹ ላይ ጥርጣሬና እርግጠኛ ያለመሆን ሁኔታ እንዲኖረው አድርጎታል። ሌላው ህጉ በጣም ዘርዛራ አለመሆኑ፣ በጣም አጭር ህግ አለመሆኑ፣ የገጠር ህጉ በመብቱ ላይ ፍትሃዊነት የጎደለው መሆን የመሳሰሉት ነገሮች፣ ለምሳሌ ተንቀሳቅሶ መስራትን የገጠር ህጉ አይፈቅድም። ቅድም እንዳልሁት የተማረንና ከተሜን ያገላል። እንደዚህ ያሉ ነገሮች ናቸው እንግዲህ ተዋህደው የገጠሩ ህዝብ በመሬቱ ላይ ከፍተኛ እድገት እንዲያመጣ ማድረግ የሚችሉ ነገሮች ነበሩ ማለት። በተለይ የአካባቢ ጥበቃና ሰፋፊ የመሬት
ልመለስ ወደ እነሱ ዶክተር መልካም ወደ ኋላ ላይ ልመለስ። አጠቃላይ ሀገሪቷ ኢኮኖሚም ትልቁ በግብርናው ስለሆነ እየተመራ ያለው እሱ ላይ ልመለስ በኋላ ላይና ተጨማሪ ሀሳቦችን እናንሳ። አሁን ወደ ዶክተር ዩኤል ወደ እርስዎ ልምጣና የከተማ መሬትን በተመለከተ ደግሞ እናንሳ። አንዱ የከተማ መሬት ከአጠቃቀም ጋር በተያያዘ የሙስና ችግሮች የሚነሱበት በተለይ ከመሬት ሽያጭ ጋር እንዲሁም አርሶ አደሮችን ተፈናቅሏል የሚል ቅሬታዎች የሚሰሙበት፣ የመሬት ሽያጮች ሀብት በአጭር የማግኛ መንገድ ተደርጎ የመወሰድ ሁኔታዎች ይታያሉ እና ከመሬት ጋር የተያዙ ጉዳዮች የከተማ የራስ ምታት የሆኑ ይመስላሉ። የእናንተ ተቋም ከዚህ ጋር በተያያዘ ከሊዝ ጋር የተያዙ ሀሳቦችም ጥናቶችን አድርጎ እንደነበረም አውቃለሁ እና ከተማ የመሬት አጠቃቀም ጋር ተያይዞ የሚነሱ የሙስና ችግሮች ወይም የመልካም አስተዳደር ችግሮች መነሻ ምክንያታቸው ምንድን ነው?
እሺ፣ አመሰግናለሁ አስማማው። የኛ ኢንስቲትዩት የፖሊሲ ጥናት ኢንስቲትዩት ከተማና ልማት ሚኒስቴር ጋር በመሆን የከተማ ሊዝ መሬት ጋር ያሉትን ሁኔታዎች በጥናት ለመፈተሽ ሞክረን ነበረ። የከተማ የብዙዎቹ የክልል ከተሞች ዋና ከተሞችን ከመቀሌና ከቦንጋ ውጪ በዚህ ጥናታችን ላይ ያካተን ነበር እና አንዱ ያየነው ነገር ከይሄ ብልሹ አሰራርና ሙስና ጋር በተገናኙ ነገሮች ነበሩ። ይሄም ደግሞ የሆነበት እንደኛ ዋንኛው ምክንያቱ የሚመስለው የመረጃ እጦት ወይም ደግሞ መረጃ አለመኖር ነው። ለምሳሌ ከዚህ ጋር እኛ ባረግነውም ጥናት የመሬት አሁን ቅድም የተነሳው ነገር አለ፣ የመሬት ምዝገባ እየተካሄደ ጥሩ ጅማሬዎች አሉ፣ ግን የመሬቱ የተያዘበት መንገድ ያ ማለት የሊዝ መሬት ከተማ መሬት በሊዝ በጨረታ ይሰጣል፣ የጨረታ ተሳታፊዎቹን ሙሉ መረጃ አለመኖር አለ። ይሄ አንዳንዴ ሆን ተብሎ አንዳንዴ ደግሞ ካለማወቅ እነዚህ መረጃዎች ይጠፋሉ። እነዚህ መረጃዎች በሚጠፉበት ሰዓት ክፍተትና ለብልሹ አሰራር ለሙስና ክፍተት ይፈጥራል። የሚቀጥሉት ደግሞ ሁለተኛው መንገድ የከተማ መሬት የሚሰጠው በምደባ ሲሆን፣ በዚህ ምደባን በሚሆንበት ሰዓት ሙሉ ፕሮሰሱን ዶክመንተሪ አድርጎ አለመቀመጥ። ስለዚህ አንደኛው ትልቁ ችግር የሚመስለው የመረጃ እጦታችን ለሙስናና ለብልሹ አሰራር ተጋላጭ አድርጎናል። ያም ደግሞ እየተባባሰ እንዲሄድ ያደረገን ይመስላል። ይሄንን ለመፍታት የከተማና ልማት ሚኒስቴር ከባህር ዳር ዩኒቨርሲቲ ጋር በመሆን የሙሉ የመሬት የሚያዝባቸውን ፕሮሰሶች ከዝግጅት ጀምሮ ያለውን በሲስተም የተደገፈ እንዲሆን እየተሞከረ እየተሰራ ያለ ጥሩ ጅማሮ አለ። እንግዲህ እንደ ተስፋ አንድ ጫፍ እንደሚደርስ ምኞታችን ነው። ሁለተኛው ነገር እነዚህ መረጃዎች ማደራጀት ረጅም ዓመታትም መውሰድ አልነበረበትም። የወሰደበትም አንዱኛ በጥናታችን ያየነው ነገር የከፍተኛ የመንግስት አካላትም አንዳንዶቹ በእነዚህ ጉዳዮችም ደስተኛ አለመሆንና ፍላጎት እንዲቀየር ነገሩ ፍላጎት አለማሳየት ነው። ሆኖም አሁን እንግዲህ ፍላጎቶች ተቀይረው እየተንቀሳቀሱ ያለበት ሁኔታ
ፍላጎት አለማሳየቱ የመንግስት ኃላፊዎች ከምን የመጣ ነው? ምናልባት የመንግስት ኃላፊዎች ከባለ ሀብቶች ጋር የሚኖራቸው የጥቅም ትስስርን በከተሞች ባለው መሬትን ታሳቢ ያደረገ ሙስና ሂደቶች ወይም በአቋራጭ መበልጸግ መንገዶች ማሳያ ተደርገው ሲነሱ ነበር። የከተማ አስተዳደር ለምሳሌ አዲስ አበባ ከተማ አስተዳደር ብናነሳ ተደጋጋሚ እርምጃዎችን ወስጃለሁ ባላፊዎች ላይ የሚል ነበር። ምናልባት እርስዎ ያነሱልኝ ከእንደዚህ አይነት ጉዳይ ጋር የተያዘ ይሆን ደስተኛ ለመሆናቸው?
ሁለት ነገሮች ጋር ይያያዛል። አንደኛው አንተ እንዳልከው አንዳንድ አመራሮች የጥቅም ትስስር ጉዳዮች ስለሚኖሩ ነገሮች እንዲቀየሩ ያለመፈለግ አለ። ሲስተም አሁን እየተሰራ ቢሆንም የተሰሩ ሲስተሞችም እንዲጠፉ የተደረጉበት ሁኔታዎችም ነበሩ በተለያዩ ከተሞች። ሁለተኛው ነገር ግን ያቀም ጉዳይ ነው። መሬት አንዱ የሚቀበለው የከተማ መሬት በቂ ገንዘብ ለህብረተሰቡ ለመንግስት ማምጥቶ ሲስተሞች እና የተለያዩ ችግሮች እንዲለሙ የሚጠበቃል። ሆኖም በእነዚህ ሙስና እና ብልሹ አሰራሮች ምክንያት በቂ ገንዘብ ከመሬት ማግኘት ካልተቻለ ለመቀየርም ገንዘብ አይኖርም ማለት ነው። ስለዚህ የሁለቱ ጉዳዮች ይኖራሉ።
እንመለስበታለን ሰው ጋር አቶ ቴዎድሮስ ጋር ልምጣና የመሬትን ጉዳይ በተመለከተ አንዱ የሚነሳው ከዲሞክራሲያዊ ሂደት ጋር በተያያዘ የሚነሳ ጉዳይ ብዙ ጊዜ እንሰማለን። በእርግጥ በቀጥተኛ ግንኙነት ባይኖረውም ግን በቀጥተኛ ባልሆነ መንገድ ግንኙነት አለ የሚሉ አካላት አሉ። መሬት በመንግስት ባለቤት ስር መቆየቱ መራጩ ህዝብ ላይ ጫና በመፍጠር በዲሞክራሲ ሂደቱ ላይ የራሱ የሆነ አስተዋጽኦ አይኖረውም ብለው ያስባሉ። ምክንያቱም መንግስት በመሬት ጉዳይ ላይ በምርጫ ሰሞን በሌሎች አካባቢዎች ላይ ባለሀብቶችን ጨምሮ ሌሎችን የማግባባት መንገድ አድርጎ ሊጠቀምበት የሚችልበት እድል የለም የመሬት ባለቤትነት በመንግስት ስር መሆኑ።
እሺ፣ ተገቢ ጥያቄ ነው። ቀደም ብዬ ለመጥቀስ ሞክሬያለሁ። ምናልባት ያለፉትን 60 ዓመታት በምሳሌ ብንወስድ በሁሉም መንግስታት በተለይም ምናልባት ከእነዚህ መንግስታት የአፄ ኃይለ ሥላሴ መንግስት ነው በተወሰነ መልኩ የተለየ መንገድ ተከትሏል ማለት የሚቻለው ወደ መሬት ፖሊሲ ስንመጣ። ካልሆነ ግን አሁን ደርግ መጣ፣ መሬት ላራሹ ታወጀ፣ ህጎች ወጡ። ከዛ በኋላ ግን በተግባር አሁንም የግለሰቦች በመሬት ባለቤት ላይ የሚኖራቸውን መብት ለመገደብ ፍላጎቶች የነበሩት ህጎቹ በአንድም በሌላ መንገድ ትርጉማቸው የሚያሳየው ያንን የነበረው ብኒፍ መሬት ላራሹ ቢባልም የዚህ የርስት ጉልት የመሳሰሉ ስርዓቶችን ከማስቀረት በመለስ የግለሰቦችን መብት በማረጋገጥ ረገድ ይህ ነው የሚባል እርምጃ መሄድ አልቻለም። አክቹዋሊ የስርዓቱም ባህሪ ሶሻል ስርዓቱም ከዛ በኋላ እንግዲህ ኢህአዴግ ወደ ስልጣን ሲመጣ የነጻ ገበያን እከተላለሁ ብሎ ነው የመጣው። ስለዚህ በነጻ ገበያ ስርዓት ውስጥ ደግሞ አንደኛው ዋነኛ የኢኮኖሚ አክተር ተንቀሳቃሽ አንዱ ተዋናይ መሬት ነው። በተለይም ደግሞ እንደኛ ሀገር ባሉ ድሀ ሀገራት መሬት ትልቁ የካፒታል ምንጭ ነው። ሌሎች የካፒታል አማራጮች በሌሉበት ሁኔታ መሬት ላይ የሚወሰድ በመንግስት የሚወሰድ ማናቸውም እርምጃ በጣም ሲግኒፊካንት ነው፣ በጥንቃቄ መታየት የሚገባው። ስለዚህ በዚህ ረገድ ኢህአዴግ ካፒታሊስት ነኝ ብሎ ወደ ስልጣን ቢመጣም እስከ ዛሬም ድረስ እጅግ በጣም አጨቃጫቂውም መሬት የመንግስትና የህዝብ ነው የሚል ኮኖቴሽን በህገ መንግስቱ አካቶ ይህን አነጋገር አካቶ ነው የመጣው። በበለጠ ጉዳዩን ከማወሳሰብ ባለፈ በተግባር አፈጻጸሞቹን ስናይ ከደርግ መንግስት ይከተለው ከነበረው የመሬት ፖሊሲ ፈቅ ያለ ነው ማለት አልችልም በኔ በኩል። ምክንያቱም አሁንም ቢሆን በስራ ላይ ያለው የፌዴሪክ መንግስት የ1987 ህገ መንግስት ማለት ነው፣ በተለይም ከገጠር መሬት ጋር ተያይዞ 3 መብቶችን በዋናነት ለገበሬዎች የሚሰጠው እነዚህ የመጠቀም፣ የማከራየት እና የማውረስ መብት ነው። ስለዚህ እነዚህ 3 ነገሮች ናቸው የተፈቀዱት አሁን በተግባር እየተሰሩ ያሉት። በህገ መንግስቱ አንቀጽ 52(6) መሰረት ክልሎች በፌዴራል ህጉ መሰረት ነው የገጠር መሬት ማስተዳደር የሚችሉት። ስለዚህ ምንም እንኳን የራሳቸው አዋጅ ቢያወጡም በተግባር አሁን ክልሎቹ መሬትን ለማስተዳደር እንደ ሪፈረንስ እንደ ጋይድላይን የሚጠቀሙት ግን የፌዴራሉን ህግ። ስለዚህ በዛ ህግ መሰረት መሬትን እንደሚያስተዳድሩ ይገልጻል። ስለዚህ የፌዴራሉን ህግ በአንድም በሌላ መንገድ በክልሎች በሰፊው ተፈጻሚ ነው። ወጣ ያለ የህግ ድንጋጌም አይታይም። የሁሉንም ክልሎች በተለያየ አጋጣሚ የተለያዩ ጥናቶች ለማየት ብንሞክር የሚታየው ይሄ ልምድ ነው። ስለዚህ ሌላው ቀርቶ ቀደም ብሎ አሁን ስለ ገጠር መሬት ሌላኛው ባልደረባዬ ተወያይ ቅድም ሲያነሱ ነበር የገጠር መሬት ላይ ምን ያህል አረጋግጠዋል የሚለው ይሄ በጣም ስትራይኪንግ ፖይንት ይመስለኛል። ይሄ ቀልብ የሚሰጥ ጉዳይ ይመስለኛል፣ ትኩረት ሊሰጠው የሚያስፈልግም ይመስለኛል። እና ከዚህ ረገድ ለምሳሌ ከአንድ ገበሬ መሬቱን የተከራየ ባለሀብት ያንን የተከራየውን መሬት ለባንክ አስይዞ መበደር የሚችልበት እድል አለ፣ በህጉ ተፈቅዶለታል። ወይራፍ ግን ያከራየው ገበሬ ግን ያንን ለባንክ አስይዞ እርሻውን የሚያስፋፋበት ሜካናይዜሽን የመሳሰሉት የዘመናዊ የእርሻ ዘዴዎችን እንዲጠቀም ካፒታል እንዲያፈራ የሚያደርግ ህግ አይደለም አሁንም ያለው። እንግዲህ የመጠቀም መብት ፖሴሽን ራይት በህግ አነጋገር ከመከራየት መብት የበለጠ ስታተስ እንሰጠዋለን። ለተከራዩ ግን ባንክ አስይዞ ያን መሬት የሚጠቀምበት እድል የሰጠ ህግ ወራስ ለአከራዩ ለገበሬው ግን ያንን ማድረግ የሚችልበት እድል የለውም ህጉች ነው። እነዚህ ነገሮች አንድ ስኩት የሚታዩ በጣም ጥንቃቄ የሚፈልጉ ናቸው። ስለዚህ እንደ የገጠር መሬትን በተመለከተ ይህንን ሜንሽን ማድረግ ፈልግ ይልቅ ሰው ፖሊሲዎቹ እንግዲህ ስለ ዲሞክራቲክ ስርዓት ስናወራ መገለጫዎቹ አንድም ህጎች ናቸው። ከህጎች የበላይ ሆኖ ህገ መንግስት ነው። ከዛ በመለስ ደግሞ ከህገ መንግስቱና በህጎቹ መካከል ፖሊሲ ይኖራል። ፖሊሲዎቹን ለማስፈጸም በአዋጆች፣ በደንቦች፣ በመመሪያዎች እና በተለያዩ የህግ ማዕቀፎች የተለያዩ ህጎች ይወጣሉ። እነዚህን ህጎች ስንመለከት ከባህሪያቸው አንጻር በከተማም ይሁን በገጠር መሬት አስተዳደር ላይ ለምሳሌ የገጠር መሬት ሁለቱም ዋነኛ አዋጆች በተለይ ከ1987 ወደዚህ የወጡት ሁለቱም ዋነኛ አዋጆች በሚመለከት አዋጅ ቁጥር 8989 እና የገጠር መሬት አዋጅ ቁጥር 456 የምንመለከት ቀደም ብዬ ከጠቀስኩት ከሶስቱ መብቶች ንብረቱን ቦታውን ከመጠቀም ማለትም ከማረስ እና ከመሳሰሉት ወይ ለግጦሽ ከመጠቀም ከማከራየት እና ወደ ልጆቻቸው ወይ ወደ ተወላጆች ከማውረስ ባለፈ ከዛ ገፍቶ እንዲሄድ በካፒታል ኮንትሪቢሽንነት በኢኮኖሚ ስርዓት ውስጥ ተዋናይ ሆኖ እንዲጫወት አይፈቅድም። በባንክ አስይዞ መበደርን አይፈቅድም የመሳሰሉት ሰው በተለይም በገጠር መሬት ላይ የመንግስት በመሬት ላይ የሚከተላቸው ፖሊሲዎች በእርግጥም የዲሞክራሲ ስርዓቱ ላይ የምርጫ ሂደቱ ላይ የመሳሰሉት ላይ ቀጥተኛ ተጽዕኖ እንደሚኖረው ምንም የሚያከራከር አይሆንም። ምክንያቱም ሌላ ሀብት የሌለበት እንደኛ ሀገር ያለ ድሃ ሀገር ላይ እና የካፒታል ምንጭ የሆነው ዋነኛው ጉዳይ መሬት ላይ የሚወሰን ማናቸውም ውሳኔ በየትኛውም መንገድ የዲሞክራሲ ስርዓቱን አፌክት ማድረጉና የመንግስቱን ባህሪ ዲሞክራሲያዊ ባህሪ መግለጹ የማይቀር ነው። ምናልባት ጊዜ ከፈቀደ እንደው የዚህ የሙስና ጉዳዮች ላይ እንደው የተወሰኑ ነጥቦችን ማንሳት እፈልጋለሁ ወይ ተመልሶ የምንመጣ ከሆነ
እና በኋላ ላይ ለእርስዎ በከተማን በተመለከተ ለዶክተር ዩል ሀሳብ ካነሳውላችሁ በኋላ አቶ ቴዎድሮስም ሀሳብ በዚህ ጉዳይ ላይ የሚሰጥ ይሆናል። ዶክተር መልካሙ መሬትን በተመለከተ መንግስት የሚከተለው ፖሊሲ በገጠሩ የኢትዮጵያ አካባቢ ባለው የግብርና ምርታማነት ላይ ለውጥ እንዲመጣ አስችሏል ወይስ እንቅፋት ሆኗል?
ቀደም ለመግለጽ እየሞከርኩ ነበረ። ምናልባት አጠርና ግልጽ አድርጌ ነገሮችን ለመግለጽ ያህል የገጠሩ ማህበረሰብ ክፍል በመሬት ህጉና ፖሊሲው ላይ እያሳየ ያለው ሁኔታ በተመለከተ በፍጹም የሚል መልስ ነው የሚኖረኝ ባጭሩ ግልጽ ለማድረግ ያህል። ይህ ደግሞ ምክንያት ስላለው ነው። ምክንያት ሳይኖረው አንድ ነገር አንድ ውጤት ሊኖር አይችልም። ይሄ ምክንያቱ እንግዲህ አንደኛ የመሬት ፖሊሲው አወቃቀሩ፣ ሌሎች ከመሬት ጥያቄ በዘለለ ሌሎች ብዙ ጥያቄዎች ኢትዮጵያ ውስጥ ስላሉ በገጠሩም በከተማውም የፖለቲካ ጥያቄዎች አሉ፣ የማህበራዊ ጥያቄዎች አሉ፣ ሌሎችም ጥያቄዎች ስላሉ እነዛን ጥያቄዎች ለመመለስ ሲባል የተደረገው ፖሊሲና ህግ የመሬቱ ህግ ጨምሮ በመሬት አስተዳደሩ ላይ ከፍተኛ አሉታዊ ጫና ፈጥሯል። ምክንያቱም አገሪቱ እነዛን የፖለቲካ ጥያቄዎች ለመመለስ ስትል ያወጣቻቸው ህጎች የመሬት አጠቃቀሙ ላይ ምናልባትም ያልተጠበቀና ያልታሰበ ችግር አድርሰዋል ማለት ነው። እንግዲህ አንደኛ መሬት የፖለቲካ ዋና መሳሪያ ነው። በሀገራችን ላይ የጉልበት መገለጫ የፖለቲካ መገለጫ ስለሆነ ከዛ አንጻር መሬትን የሚያስተዳድሩ ተቋማት በገጠሩም በከተማውም አቅም ያላቸውና ፍላጎት ትኩረት ያላቸው እንዲሆኑ አልተደረገም። የመሬት መብት ደግሞ የመሬት ልማት የገጠር ልማቱ ደግሞ በፍትህ ተቋማት በከፍተኛ ሁኔታ ሲታገዝ ነው ውጤት ሊያስገኝ የሚችለው። ነገር ግን የፍትህ ተቋማቱ ስራ እየሰሩ አይደለም። በጣም ከፍተኛ የሆነ ድክመት እና ፍላጎት ማጣት እንዲኖርባቸው ነው የተደረገ። ይህ ደግሞ የመሬት አስተዳደር ተቋማትን ይጨምራል።
ያው የፍትህ ተቋማትን በተመለከተ ያው የእነሱ ምላሽ ስላላካት እነዚህ ላይ የእርስዎን ሀሳብ እንደ ግል ምልከታ እንውሰደው።
ልክ ነው። ሌላው እንዳልሁትኝ የመሬት ልማት በገጠሩ ሊመጣ የሚችለው መሬቱን በአግባቡ በኢኮኖሚውም በፖለቲካውም ጥቅም ላይ ማዋል ሲቻል ነው። ነገር ግን እንዳልሁትኝ መሬትን በግብርና ብቻ ለግብርና ስራ ብቻ በእርሻ በዚህ በተለመደው መልኩ የማየት የባህል ችግር አለ። ፖሊሲውም ይህን ለመቅረፍ ያደረገው ብዙም ነገር የለም። እንዲሁም ደግሞ መሬት የገጠር መሬት ለመተዳደሪያነት ብቻ እንደሚያገለግል አዘ ሶርስ ኦፍ ላይቭሊሁድ ተብሎ ነው በህጉ የተቀመጠው እና ይሄ ደግሞ ትክክል አይደለም። መሬትን እንደ ኢኮኖሚ መሳሪያ መጠቀም ሲገባ እንደ መተዳደሪያነት ብቻ ለዕለት ጉርስ ብቻ ህጉና ፖሊሲው ማስቀመጡ በገጠሩ ላይ ልማት፣ እድገት፣ ከተማ መስፋፋት የመሳሰሉት ነገሮች የመሰረተ ልማት መስፋፋት እንዳይኖር ሆኗል። እንደዚሁም ደግሞ የገጠር መሬት አስተዳደሩ በህግ ነው የሚመራውና ህጉ ግን ወጥ አይደለም። በየጊዜው ይለዋወጣል፣ ተለዋዋጭ ይሆናል፣ ዝርዝርነት ይጎድለዋል፣ ፍትሃዊነት ይጎድለዋል። እንዳልኩ አሁን የተማረ ሰውና ዩኒቨርሲቲ የገባ ሰው ብሎም ደግሞ የከተሜ ሰው በአጠቃላይ እንደ መርህ ደረጃ በኢንቨስትመንት ስም ካልሆነ የገጠር መሬት ሊይዝ አይችልም። በህጉ መሰረት አሁን ባለው ሁኔታ አንድ ሰው የገጠር መሬቱን ትቶ ወደ ሌላ ክልል ሂዶ መስራት አይችልም፣ መንቀሳቀስ አይችልም። እነዚህ በጣም ከፍተኛ የሆነ ችግር ያለባቸው ናቸው። ልማት እንዳይኖርም እንቅፋት የሚሆኑ ናቸው። ሌላው በመጨረሻ ዚያ ጋር በተያያዘ በገጠር መሬት ላይ ያሉ ከፍተኛ የሆኑ የመሬት አይነቶች አሉ። ለምሳሌ ሰፋፊ መስኮች አሉ፣ ተራራዎች አሉ፣ ወንዞች አሉ፣ ድንና ሌሎች የተፈጥሮ ሀብቶች አሉ። እነዚህን በተመለከተ ግን ህጉ ሽፋን የሚሰጥበት ሁኔታ አይደለም ያለው። ከፍተኛ የሆነ አየር ንብረት ለውጥ እየተከሰተ ነው። ከፍተኛ የሆነ የአካባቢ ጥበቃ ችግር እየተከሰተ ነው። ይሄ ደግሞ በቀጥታ በማህበረሰቡ በገጠሩ ማህበረሰብ ልማትና እድገት ላይ ከፍተኛ ያልታየ ከፍተኛ ችግር እየፈጠረ ያለበት ሁኔታ ነው ያለው ማለት ነው።
የተከበራችሁ አድማጮቻችን፣ በመሬት ጉዳይ ላይ ከዘርፉ ባለሙያዎች ጋር ያደረግነው ውይይት አልተጠናቀቀም። ክፍል አንድ ነው ለዛሬ ያደመጣችሁት። የውይይቱን ቀሪ ክፍል በሚቀጥለው ሳምንት ወደ እናንተ እንደምናደርስ ከወዲሁ ልንገልጽላችሁ እንወዳለን።